The Voice of America.
የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ ደጀኔ ጣፋና አቶ ሚሻ አደም ላይ አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት ክስ መሰረተ። ክሱ በሕገ መንግስትና ሕገ መንግስታዊ ስርዓትን በመተላለፍ በሕዝብ ደህንነት ኑሮ ላይ ከፍተኛ ቀውስ ማድረስ የሚል ነው። መልስካቸው አማሃ ይህንንና ሌሎች ሲከታተላቸው የቆየውን የችሎት ውሎች ቀጥሎ ያስደምጠናል።
በፌደራል የመጀመሪያ ደረጃ ፍርድ ቤት በክርማ ምርመራ ችሎት አቃቤ ሕግ በእናቶ ዳዊት መሐመድ ላይ ምስክሮችን እያቀረበ ቃል ማሰማቱን ቀጥሏል። በዚህ መሰረት እስከዛሬ ዕለት የተወሰኑ ምስክሮችን ቃል አስመዝግቦ ከእንግዲህ ሁለት ምስክሮችን ብቻ እንደማሰማ ለፍርድ ቤቱ ገልጿል። አቃቤ ሕግ ቀደም ሲል በተጠርጣሪዎቹ ላይ 15 ምስክሮችን ለማሰማት አቅዶ የነበረ ቢሆንም አሁን 11 ብቻ እንደማቀርብ አስታውቋል። የተጠርጣሪ ጠበቆችም የምስክሮችን ማንነትና በምን ጉዳይና በማን ላይ እንደሚመሰክሩ ጠይቀዋል። አቃቤ ሕግ ምስክሮቹ በእምነት አኳያ ማንነታቸውን እንደማይገልጽ አስረድቷል። በዚህ ችሎት አቶ በቀለ ገርባ ምስክር ቀርበዋል። በእሳቸው አገላለጽ በአሁኑ ጊዜ እሳቸውን በሚሌዎች ተጠርጣሪዎች ከሰውም ሆነ ከሚዲያ የተገለሉ መሆናቸውን፣ መኪናቸው እስካሁንም የተያዘ መሆኑን፣ እንዲሁም በእሳቸው ምንም የባለቤታቸው የባንክ ደብተር ታግዶ እንደሚገኝና ለከፍተኛ ችግር መጋለጣቸውን ገልጸው መፍትሄ እንዲሰጣቸው ለፍርድ ቤቱ አቤት ብለዋል። በመጨረሻም ፍርድ ቤቱ ምስክሮቹን ቃል በጽሁፍ ተቀርቶ ከመዝገቡ ጋር እንዲያያዝ በማዘዝ ለቀረበ አቤቱታዎች ውሳኔ ለመስጠትና የቀሪ ምስክሮችን ቃል ለመስማት ለነሐሴ 29 ቀን 2012 ቀጠሮ ቆርጧል። በተያያዘ ዜና የፌዴራል ጠቅላይ አቃቤ ሕግ ከውቅድ ምሳዊ ሀጫሉ ሁንዴሳ ግድያ በኋላ ከተፈጠረው ክስና ግጭት ጋር በተያያዘ በኦሮሞ ፌዴራላዊ ኮንግሬስ አመራር አባል በአቶ ደጀኔ ጣፋ ላይ ክስ መሰረተ። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ተረኛ ወንጀል ችሎት ባቀረበው ክስ አቶ ደጀኔ ጣፋ የሀገሪቱ የወንጀል ሕግ በመጣስ በሕገ መንግስትና ሕገ መንግስታዊ ስርዓት በመተላለፍ በሕዝብ ደህንነት ወይም ኑሮ ላይ ከፍተኛ ቀውስ የማድረስ ወንጀል ፈጽመዋል ብሏል። ከዚህ ጋር ተያይዞ አቃቤ ሕግ አቶ አደም ሚሻ በተባሉ ሌላ ተጠርጣሪ ላይም የሀገሪቱ ሕግ በመተላለፍ ኢትዮ ቴሌኮም ከዘረጋ የቴሌኮም መሰረተ ልማት ውጭ ለሀገር ውስጥና ለውጭ ወይም ለዓለም አቀፍ የቴሌኮም አገልግሎት በመስጠት ወንጀል ክስ እንደመሰረተባቸው ታውቋል። መለስካቸውና ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚህ ከፍርድ ቤቶች ጉዳይ ጋር የተያያዘ ነው። የኦሮሚያ ሚዲያ ኔትወርክ ኦኤምኤን ዘጋቢ ጉዮ ዋሪዮስ የዋስትና መብቱ ተከብሮ በ10,000 ብር ዋስትና ትላንት ከእስር መለቀቁን ጠበቃው አቶ ደጀኔ ፍቃዱ ለአሜሪካ ድምጽ ገለጹ። በሌላ በኩል የኢዴፓ አመራር አባል የሆኑት አቶ ልደቱ አያሌው ከእስር ባለመለቀቃቸው የዋስትና መብት መጠየቂያ ቤቱታ ለቢሾፍ ቱ ከተማ ወረዳ ፍርድ ቤት ማስገባታቸውን የፓርቲው ፕሬዝዳንት አቶ አዳነ ታደሰ አስታውቀዋል። ፀሐይ ዳምጠው ዝርዝር አላት።
የኦሮሚያ ሚዲያ ኔትወርክ ኦኤምኤን ጋዜጠኛ ጉዮ ዋሪዮ ትናንትና በዋስ ከእስራት መፈታቱን የሕግ ጠበቃው ገልጿል። የጋዜጠኛው ጠበቃ አቶ ደጀኔ ፍቃዱ እንደገለጹት ጉዮ የድምጻዊ ሀጫሉ ሁንዴሳን ቃለ መጠየቅ ከመሃል ቆርጠ አስቀርተሃል፣ የአርቲስቱን ግድያ ተከትሎ የተፈጠረ ሁከትና ብጥብጥ ላይም በሙያ ተሳትፎ አድርጋል በሚል ጥርጣሬ በፖሊስ ምርመራ ሲካሄድበት ቆይቷል። ጉዮ ፍርድ ቤት ሲመላለስ እንደነበር የገለጹት አቶ ደጀኔ ትናንትና በዋስ ተለቆ ቤተሰቡን ተቀላቅሏል ብለዋል።
ፖሊስ ምርመራውን ጨርሶ አቃቤ ሕግ ሪፖርት ከማድረጉ በፊት ለጉዮ እኔ አጫሉ ሁንዴሳን ኢንተርቪው በማድረጌ ያደረኩት ወንጀል የለም፣ በይለቱ አጫሉ የሞተና የቀብር ስነ ስርዓቱ ላይ በዛ ሰዓት ላይ በስራ ላይ ስላልነበርኩ ጥፋተኛ አይደለም በማለት ጉዳዩ ማስተባበል ሞክሯል። ያም ሆኖ ፖሊስ ምርመራውን ጨርሶ ለአቃቤ ሕግ ሪፖርት ካደረገ በኋላ አቃቤ ሕግ ክስ የመስረቻ ጊዜ ይሰጠኝ ብሎ ማለት 15 ቀን ቢጠይቅን እኛ ባቀረብነው መቃወሚያ መሰረት ፌደራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጉዳዩን አይቶ በሕጉ መሰረት የተጠየቀው የዋስትና መብት የሚያስከለክል ጉዳይ አይደለም፣ ፍርድ ቤት በ10,000 ዋስትና እንዲወጣ ትዕዛዝ ሰጠ። አቃቤ ሕግ ይህን በመቃወም ወደ ፌደራል ከፍተኛ ፍርድ ቤት ለዳታ ምድብ ችሎት ላይ ይግባኝ ብሏል። ይግባኝ ሰሚ ፍርድ ቤት በስር ፍርድ ቤት ላይ ተሰጥቶ የነበረ የአስር ሺህ ዋስትናው ለአምስት ቀን አታግዶት አምስት ቀን በኋላ ችሎቱ ቀርበን እንድንከራከር አድርጓል። አቃቤ ሕግ ያቀረበው መቃወሚያና ማመልከቻ ውድቅ በማድረግ ጉዮ በዋስትና በስር ፍርድ ቤት በአስር ሺህ የተሰጠን ዋስትና በትናንትና ሁለት 11 ሰዓት በፖሊስ ቁጥጥር ወጥቶ ከቤተሰቡ ጋር መቀላቀል ችሏል።
በሌላ በኩል የኢትዮጵያ ዲሞክራሲያዊ ፓርቲ አዴፓ ከፍተኛ አመራር የሆኑት አቶ ልደቱ አያለው የዋስትና መብት አቤቱታ አቅርቦ እንዲለቀቁ ፍርድ ቤት ትዕዛዝ ቢሰጥም አሁንም እስር ላይ መሆናቸውን ፓርቲው ገልጿል። አቶ አዳነ ታደሰ የአዴፓ ፕሬዝዳንት ናቸው። ስለ ጉዳዩ ተከታዩን ብሏል።
ከጠበቃው ጋር ተነጋግረን ዋስትና በመጠየቁ ብዙም በሕጉ አግባብ ባያስኬድም ግን የአካባቢው የፍርድ ቤቱ አሰራር ነው። በዚህ መንገድ ሂዱ ስለተባልን ብቻ የዋስትና መብት ጠይቀናል። ሬጅስትራር አስገብተን ለነገ በ4 ሰዓት እንዲያቀርቡት ለአቃቢ ሕግና ከተማው ፖሊስ መምሪያ መጥሪያ ሰጥተናል። ነገ ይዘነው እንቀርባለን ብለዋል። ነገ እንግዲህ ፍርድ ቤቱ በችሎት ተመልክቶ ዋስትና ይደቀዋል ብለን ተስፋ እናደርጋለን።
አቶ ልደቱ አያለው ሁከት በማስተባበርና በመደገፍ ተጠርጥረው በቢሾፍቱ ፖሊስ ቁጥጥር ስር ውለው ፍርድ ቤት ሲመላለሱ እንደነበር የሚታወስ ነው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።